Fresh Air Community Radio, KFAI 90.3 FM Minneapolis St. Paul, and around the world at kfai.org. Non-commercial community powered radio. And this is the Voice of Ethiopia. My name is Saeed. I'll be here until 5 o'clock. Please stay with us. ቀነስጥልኝ እንደምንላችኋል ይህ በየሳምንቱ ከቀትር በኋላ በKFI ሬዲዮ በፍሬሸር ኮሚኒቲ ሬዲዮ በ93.3 FM ለሚኒያፖሊስ እና ሴንት ፖል እንዲሁም በዓለም ዙሪያ በKFI.org እየተዘጋጀ የሚቀርብላችሁ ሳምንታዊ የኢትዮጵያ ድምፅ ዝግጅት ከሚኒያፖሊስ ሚኒሶታ ነው። አድማጮቻችን ዛሬም እንደተለመደው እስከ 5 ሰዓት ድረስ የተለያዩ ዝግጅቶችን ዘለላችሁን ቀርባለን። ካንድ ሙዚቃ በኋላ ወደ ዝርዝ ፕሮግራማችን እንወስዳችኋለን። አብራችሁ እንድትቆዩ እንጋብዛለን።
Yeah.
አድማጮቻችን በድጋሚ እንደምንላችኋል። እንኳን ለሴቶች ቀን ለማርች 8 ቀን በሰላም አደረሳችሁ እንደላለን። ዛሬ በአጋጣሚ ማርች 8 ቀን በቀን ውሏል። ማርች በአጠቃላይ የሴቶች ወር ነው ይባላል። እኛም ያንን በተመለከተ ልዩ ፕሮግራም ይኖረናል። በተለይ በሀገራችን በኢትዮጵያ ታሪክ ውስጥ ልዩ ቦታ ያላቸው ሴቶችን ለማስተዋወቅ እና አንዳንድ የቀደም ብለው የነበሩ እናቶቻችን አያቶቻችን የሰሩትን ጀብድና ጥሩ ነገር በታሪክ መልክ እናሰማቸዋለን። ዶክተር አይሌሱን ይዘውልን ይቀርባሉ እና እኛም በተቻለ መጠን የሴቶችን ቀን ለማክበር ከዚህ በኢትዮጵያውያት ሴቶች እህቶቻችን የተዘፈኑ ዘፈኖችን ለሴቶችን ቀን ምክንያት በማድረግ እሱን ለማቅረብ እንሞክራለን። የመጀመሪያ አዳመጥ ነው የአስቴር አወቀ ሀገር ሀገር ይላል የሚለውን ሙዚቃ ነው እና በተቻለ መጠን በኢትዮጵያውያት እህቶቻችን ጫወቷቸውን ሙዚቃዎች ለማሰማት እንሞክራለን። አድማጮቻችን ሌላው ደግሞ በዓለም ዙሪያ ሁሉንም ሰው እያስቸገረ የሀሳብ እየነሳ ያለው የአሜሪካ እና እስራኤል በኢራን ላይ የጀመሩት ጦርነትና የኢራንም መንግስት ያንን አጠፋ በመመለስ ላይ ያሉ ምልልሶች እያደረሱ ያሉትን ችግሮች በጥቂቱም ቢሆን እያየነው ነው። ቤንዚን ዋጋ ጨምሯል። ቤንዚን ሲጨምር ሁሉም ነገር ከቤንዚን ጋር ተያይዞ የሚመጣ የግሮሰሪም፣ የቃም፣ የመመላለሻም የሁሉም ነገር ውድነት ይመጣል። እንግዲህ ነገሮች በጊዜ ካልተፈቱ ችግር ይፈጠራል ማለት ነው። እሱንም በተመለከተ ከዶክተር ኃይሌ ጋር እንነጋገራለን። ዶክተር ኃይሌ ያዳምጡኛል?
እንደምጠሉ ጤና ስጥልኝ። ሰዊት
ጤና ስጥልኝ። እግዚአብሔር ስጥልኝ። እንደተለመደው ጊዜቱን ወስደው ከኛ ጋር ስለ አንዳንድ ነገሮች እንዳልኩትም ቀደም ብዬ የሴቶችን ቀን ምክንያት በማድረግ በኢትዮጵያ ታሪክ ውስጥ ቁም ነገር ሰርተው ያለፉ እናቶቻችንን አያቶቻችንን ለታሪካቸውን ትንሽ እንደሚያስ እሱን በተመለከተ ዝግጅት እንደሚያቀርቡልን ነው። ከዛ በፊት ግን በአሁን ሰዓት የዓለምን ሕዝብ እያስቸገረ እያሳሰበ ያለው የኢራንና የሌሎች የአሜሪካና የእስራኤል ጦርነት አለ። ስለ እሱ እስቲ ትንሽ ቢነግሩን ስለ እሱ ታሪክ።
ሻይድ እድሉን ስለሰጠሽኝ በጣም አመሰግናለሁ። እዚህ ሁኔታ ላይ አንድ እንዲሁ ቢያያዝም ባያያዝም አንድ ታሪካዊ ነገር አለ ቢታወቅ ጥሩ የሚመስለኝ። ይኸውም ከክርስቶስ ስደት 500 ዓመት አካባቢ በፊት ናቡከደነጾር የሚባል የባቢሎን ንጉስ ሄዶ ያኔ እስራኤሎች ዕብራውያን ነበር የሚባሉት የዕብራይስጥ ህዝቦች ማለት ወይም ደግሞ እስራኤላይት ይሏቸዋል። እነሱን ሄዶ ያሉበት ቦታ ሄዶ ሀገራቸው ሄዶ ቤተ መቅደሳቸውን አቃጥሎ አፍርሶ እነሱን በሙሉ አቅም ያላቸው በሙሉ ሰብስቦ ይዞ ወደ ሀገር ወስዶ ባርነት አስገባቸው እና የአይሁዳውያን ያኔ በሙሉ የአይሁድ ህዝቦች ባቢሎን ውስጥ በባርነት እየኖሩ ሰባ ዓመታት በባርነት አገለገሉ። ከዛ እንዴት ወጡ የተባለ በዚያን ጊዜ የዛሬዋ ኢራን የምንላት በዚያን ጊዜ ፐርሺያ ወይም ደግሞ በአማርኛ ፋርስ ይሏት የፐርሺያ ውስጥ ሳይረስ የሚባል ንጉስ መጣ፣ ወይም በአማርኛ ቂሮስ ይባላል። እሱ ባቢሎን ድረስ ሄዶ ባቢሎናን አሸንፎ አይሁዶቹን ነጻ አውጥቶ ሂዶ ወደ ሀገራችሁ እና መስጊዳችሁን መፍታት ትችላላችሁ ነው ፈቅዶ ቤተ መቅደሳችሁን ይቅርታ ነጻ ያወጣቸውና ወደ ሀገራቸው መልሶ ቤተ መቅደሳቸው እንዲሰሩ ያደረጋቸው የድሮ ፐርሺያ ንጉስ ወይም የዛሬዋ ኢራን የምትባል ንጉስ ሳይረስ ነው። ይህንን እነሱም አመስግነው አክብረው በታሪካቸውም ላይ ጽፈውታል። በመጽሐፍ ቅዱስ ላይ ምስ መጽሐፈ እዝራ ውስጥ ምዕራፍ 1 እና 2 ላይ ታሪኩ በደንብ ተጽፏል። ይሄ እና ሰው ቢያየው ቢያውቀው ደስ ይለኛል ማለት ነው።
እሺ፣ እግዜር ይስጥልን። ለአንዳንዶቻችን እኔ በበኩሌ ማለት እችላለሁ ይሄንን ታሪክ አላቅም ነበር፣ አሁን ነው የምሰማው። እንደው ከዛ በኋላ መቼም ሁልጊዜም መካከለኛው ምስራቅ ላይ ያለ ችግር የሚጀመረው በእስራኤልና በይሁዶች ነው። ለዚህ በአሁኑ ሰዓት ከኢራን ጋር ላለው ችግር መንስኤ የሆነው ነገር ምን ይመስሎታል?
እኔ ደንበኛው ምክንያት ደንበኛው እኔ መቼም በእኔ ግምት ምናልባት ትራምፕ ባይሆን ኖሮ መሪው ሌላ ሰው ቢሆን ኖሮ ምናልባት ይሄ ነገር አይከሰትም ነበር ብዬ አስባለሁ። ግን ምንድን ነው ትልቁ ጉዳይ እዛ አካባቢ ከሌሎቹ ሁላ በጦር መሳሪያ በመሳሪያ እድገት እስራኤል ትበልጣለች። አንድ ብቻ የሚቀና የማትበልጠው ኢራን ነው። ኢራን በመሳሪያ ከእስራኤል በኒውክሌር መሳሪያ በሆኑ እኩል የምትበልጥ እንደሆነ እንጂ አታንስም። ስለዚህ ያንን የበላይነት ለማግኘት የተደረገ ይመስለኛል። የኔ ግምት ነው እንጂ በመካከለኛው ምስራቅ በሙሉ ማለት ነው። እና በእርግጥም ደግሞ አንዳንድ እስራኤል የሚቀናቀኑ እንደ ሄዝቦላ የመሳሰሉ ድርጅቶችን ኢራን ከኢራን መሳሪያ ስለሚያገኙ ያንንም ጭምር በማሰብ የተደረገ ይመስለኝ የበላይነት ለማግኘት ነው የመሰለኝ እንጂ ኢራንና እስራኤል በጦር ቀጥታ ጦርነት ገብቶ የሚያውቁ አይመስለኝም ከአሁን በፊት።
እሺ ዶክተር አይሌ ይህንን በማብራሪያ ስለሰጡ እናመሰግናለን። ከአንድ ሙዚቃ በኋላ ደግሞ ቀደም ብለን እንደተናገር ነው የሴቶችን ቀን ምክንያት በማድረግ ያዘጋጁልንን ዝግጅት እናዳምጣለን። መስመር ላይ ይቆዩኝ ዶክተር።
እሺ እሺ፣ ቆየን እግዚአብሔር ይስጥልኝ።
እንኳን ልትረሳ እያደርገነነች እንኳን ልትረ
አድማጮቻችን ያዳመጥነው የማሪቱ ለገሰ ደብቄዋለሁ የሚለውን ሙዚቃ ነበር። አሁን ደግሞ ወደ ዶክተር ኃይሌ እንመለሳለን። ዶክተር ኃይሌ ያዳምጡኛል?
አዳምጣለሁ።
እሺ፣ አሁን ደግሞ እስቲ ስለ እናቶቻችን አያቶቻችን በኢትዮጵያ ታሪክ ውስጥ ስለሰሩት ስራዎች የሴቶችን ቀን ምክንያት በማድረግ ያዘጋጁልን ነገር ቢያሰሙን።
እሺ እሺ፣ እግዚአብሔር ይስጥ፣ አመሰግናለሁ። እንግዲህ በቅርብ ጊዜው ታሪክ ነው የሄድኩት። የኋላ ታሪክ ያልተጻፈም ይኖራል በደንብ። እንግዲህ ከቅርብ ጊዜ እንኳን ብንጀምር ብዙ መመስገን የሚገባቸው ኢትዮጵያውያት አሉ። ለመጥቀስ አንድ መጀመሪያ እቴጌ ጣይቱን ብጠቅስ ይሰማል? ሄሎ። እሺ፣ እቴጌ ጣይቱን ብጠቅስ እሳቸው ካደረጉት አስተዋጽኦ እንደሆነ በአጭሩ ለመጥቀስ፣ በመጀመሪያ የውጫሌ ውል ተፈርሞ አጼ ምኒልክ አዲስ አበባ ሲገቡ እንዴት ይሄ ውል ተፈረመ የውጫሌ ብሎ በጣም የተቆጡ እሳቸው ናቸው የመጀመሪያ። በዚህም ትልቅ ቦታ ሰጣቸዋለሁ በበኩሌ። ያን የውጫሌ ውል ያየ ሰው በደንብ ሊረዳ ይችላል። ሁለተኛ፣ በአድዋ ጦርነት ጊዜ አጼ ምኒልክ አንዳንድ ሰዎች አንዳንድ የኢትዮጵያ ጦር መሪዎች ቢያጠፉ ጥፋት ሲያጠፉ አጼ ምኒልክ አይቆጧቸውም። ምክንያቱም ከተቆጧቸው ንጉሳዊ መንግስት ተቆጡ ብሎ ወደዛኛው ወደ ጣሊያን እንዳይገቡ በመፍራት በሙሉ ጥፋት ያጠፉት የሚገሰጹት እቴጌ ጣይቱ ተደርገው እሳቸው የሚገሰጹት እና በዛ መልክ ነው ሀገራችን የጦር መሪዎቹ አቋማቸውን ያስተካከሉት። እና እንዲሁም በመጨረሻው ደግሞ መቀሌ ላይ ኃይለኛ ምሽግ መሽጎ ነበር ጣሊያን፣ በጣም ኃይለኛ ምሽግ። ያንን ምሽግ እንዴት መስበር አልተቻለም ነበረ እና ያንን ምሽግ ዘዴውን አምጥተው በቃ ምሽግ ጦርነቱን ትታቸው አጠገቡ ያለውን ኩሬ ውሃ የሚቀዱበትን እሱ እንዲጠበቅ በራሳቸው በዚህ በእቴጌ ጣይቱ ሰራዊት እንዲጠበቅ አድርገው በውሃ ጥም ብዛት ነቆ እንዲወጣ አድርጎታል የጠላት ጦር ከመቀሌ። ያንን ደግሞ ነቆ በመውጣቱ ነው ከመቀሌ ነቆ በመውጣቱ ነው ተሸነፍን ተዋረድን እና አሁን መሽገ መቅረት የለብን ወጥተን ተዋግተን ማሸነፍ አለብን የሚል ትዕዛዝ ለጣሊያኑ የጦር መሬት ተሰጠው። ያ ትዕዛዝ በመምጣቱ ነው ደግሞ አድዋ ላይ ጦርነት ገጥሞ እንዲሸነፍ የበቃው እና ለዚሁ ና እቴጌ ጣይቱ ከፍተኛ አስተዋጽኦ አድርገዋል፣ ወሳኝ አስተዋጽኦ ብዬ አመሰግናቸዋለሁ። የመጀመሪያ እሳቸው ናቸው እና ሌሎችም አሉ። ልቀጥል እንደላኩም?
አይ ይቀጥሉ ዶክተር።
እሺ እሺ። ሁለተኛ እቴጌ መነን የወሰድ እንደሆነ እቴጌ መነን አስፋው የግርማዊ ቀዳማዊ ኃይለ ሥላሴ ባለቤት ብሎት እሳቸው ሴቶችን ህብረተሰቡ ሴቶችን ማስተማር ገና ባልለመደበት ጊዜ እቴጌ መነን የሴቶች ብቻ ትምህርት ቤት ብሎ እቴጌ መነን ከፍተው ደረጃው ከፍተኛ የሆነ ትምህርት ቤት የከፈቱ እሳቸው ናቸው እና ያን ጊዜ ደግሞ ህብረተሰቡ ገና ሴቶችን ማስተማር አልጀመረም ማለት እውነት ነው። እንዲያውም አንዳንድ ቦታ ልጆች መማር ከፈለጉ ከቤተሰባቸው የሚጠፉበት ሁላ ጊዜ ነበረ፣ ህብረተሰቡ ስለማይፈቅድ የሴቶችን ብዙ መማር። ያን አድርገዋል። እሱም ብቻ አይደለም፣ ሆስፒታሎችን፣ ህጻናት ማሳደጊያዎችን፣ አብያተ ክርስቲያናቱን እና በግል ገንዘባቸው ይደግፉ ነበር እቴጌ መነን እና ያም ቀላል ነገር አይደለም። ትልቅ አስተዋጽኦ ነው ያደረጉት። የመጀመሪያ ሴቶች ትምህርት ቤት መክፈታቸው ግን ደረጃውን የጠበቀ እስከዚያ ድረስ ያለ ትምህርት ቤት ነው፣ እንዲመሰገኑ ይገባል እላለሁ። እና አንድ መጨመሪያ ያህል በቅርቡ ደግሞ በወሎ ረሃብ በተነሳበት ጊዜ በ1965 እና 66 ዓ.ም ወሎ ሄደው አይተው ረሃቡን እንደዚሁ ለመንግስትና መንቀፊያ ምምን ሳይሆን በቃ የተራቡትን ለመርዳት በሚል የህፃናት ማሳደጊያ ከፍተው የተጎዱትን በሙሉ የሚያድጉበት ቦታ የከፈቱ ወይዘሮ አበበች ጎበና በቅርብ ጊዜ ህይወት በዚህ የዛሬ 5 ዓመት ያለው በህይወታቸው ያለፈው ትልቅ አስተዋጽኦ ያደረጉ ናቸው። ሶስቱን አሁን ጠቅሻለሁ፣ መቀጠል እንችላለን፣ ባለዛ መቆየት እንችላለን።
እሺ ዶክተር ኃይሌ አንድ ሙዚቃ እንዳዳምጥና ይቀጥላሉ። እግዚአብሔር ይስጥልኝ።
እሺ እሺ እሺ።
Cheddar Badlands. Now streaming on Hulu with Hulu or Disney Plus. And right now, get into more of the great stories from Disney Plus and Hulu.
አድማጮቻችን ቀደም ብለን እንደነገርናችሁ የሴቶች ቀንን ምክንያት በማድረግ ዛሬ የምናጫውታቸው ሙዚቃዎች በሙሉ በእህቶቻችን የተዘፈኑ ናቸው። እንደገና ዶክተር ኃይሌ መስመር ላይ ያሉ በኢትዮጵያ ታሪክ ውስጥ ታሪክ ሰርተው ያለፉ እናቶቻችንን አያቶቻችንን ያስታወስን ነው። እንደውም አሁን ቀደም ብሎ ዶክተር አይሌ የነገሩን የቴገመለን አንዱ ከአደረጓቸው ለኢትዮጵያ ሕዝብ ካደረጓቸው አስተዋጽኦዎች መካከል የቴገመለን ትምህርት ቤት በተሟላ ሁኔታ አድርገው መክፈታቸው በተለይም በጊዜው ሴቶችና ወንዶች በተለይ ወላጆች ሴቶች ልጆቻቸው ከወንዶች ጋር ለማስተማር ብዙም ልባቸው ረክቶ የማያደርጉበት ጊዜ ስለነበር ሴቶች ልጆችን በትምህርት ወደ ኋላ እንዳይቀርቡ ማለት ትምህርት ቤቶችን ከፍተዋል። እናቶቻችን የተማሩበት ነው። ለዚህ በጣም ትልቅ ቦታ ልንሰጣቸው ይገባል። እንዳልኩትም የብዙዎቻችን እናቶች እዛ ትምህርት ቤት ተምረዋል። ይሄንን ዶክተር አይለ ይሄን ስላነሱልኝ በጣም እናመሰግናለን። እሺ፣ ደግሞ ሌሎችን ብንስራዎች ብንቀጥል።
እሺ እሺ። የቴክምንት ትምህርት ቤት የገደሽው በጣም ትክክል ነው። ወላጆች የሴቶች ብቻ ትምህርት ቤት ሲሆን ልጆቻቸውን ከው የማስተማር እድላቸው ይጨምራል። ትልቅ ነጥብ የገለሽው ማለት ነው። እና ሌላ አሁን በህይወት የሌሉ ሁለት ለመጥቀስ የኢትዮጵያ የመጀመሪያ አይሮፕላን ነጂ ተማሪ ተማት ወይዘሮ ሙሉመቤት እምሩ ይባላሉ። ግን ተምረው እንደጨረሱ ልክ እንደጨረሱ የጠላት ሀገራችን ስለገባ የመስራት እድል አላገኙም። በዚህ በአምስቱ ዓመት የመከራ ጊዜ ደግሞ በስደት ላይ ያሉ ነርስነት የነርስነት ትምህርት ተምረው የኢትዮጵያ የመጀመሪያው ነርስ የሆኑት ልዕልት ፀሐይ ኃይለ ሥላሴ ነበሩ። እሳቸውም በነርስነት ኢትዮጵያ መጥተው ጥቂት እንዳገለገሉ ያው ብዙ ሳይቆዩ ሕይወታቸው አልፏል። የዛሬ የጦር ኃይሎች ሆስፒታል የሚባለው ስሙ ተቀይሮ ነው እንጂ ልዕልት ፀሐይ ሆስፒታል በእሳቸው ስም የተመሰረተው ነበረ ማለት ነው። ሁለቱ ናቸው። እና ሶስተኛ ደግሞ አሁን አሁን እንግዲህ ከዚህ በኋላ አሁን በህይወት ወዳሉት ነው የሚሄደው እና እዚህ ካሊፎርኒያ ውስጥ ካልቴክ የሚባል ካሊፎርኒያ ኢንስቲትዩት ኦፍ ቴክኖሎጂ የሚባል የታወቀ ትምህርት ቤት ውስጥ የምታስተምር የዶክተር ጌታቸው ኃይሌ ልጅ ሶስና ጌታቸው ኃይሌ በዛ ውስጥ በማስተማርም በምርምርም ስራ በኬሚካል ኢንጂኒሪንግ ነው በጣም ከፍተኛ ቦታ ያላትና የተመሰገነች ትልቅ ደረጃ ያላት ነች። እሷም ልትጠቀስ ይገባል ብዬ አስባለሁ። እና እሱ ሌሎች ሶስት ይቀሩኛል።
እሺ፣ አንድ ጨዋታን እናድርግ እና እንመለስ። እሺ
እሺ እሺ።
ያዳመጥ ነው የኩኩ ሰብስቤ ኢትዮጵያ የሚለውን ጨዋታ ነበር። ከዚህ ቀጥሎ ደግሞ ወደ ዶክተር ኃይሌ ስንመለስ ዶክተር ኃይሌ የኢትዮጵያ የማርች 8ን በዓል ምክንያት ማለት የሴቶችን ቀን ምክንያት በማድረግ ያዘጋጁትን ዝግጅት ይቀጥሉልናል ዶክተር።
እሺ አሁን ወደ በስፖርት ዓለም ደግሞ የመጀመሪያ አፍሪካዊት የወርቅ ሜዳ የተሸላሚ በኦሊምፒክ ውድድር ላይ መጀመሪያ አፍሪካዊት የወርቅ ሜዳ የተሸላሚ ኢትዮጵያዊት ነች፣ ደራርቱ ቱሉ በፈረንጆቹ አቆጣጠር 1992 በኦሊምፒክ ባርሴሎና ላይ በተደረገው የ10,000 ሜትር የወርቅ ሜዳሊያ በማግኘት የመጀመሪያ አፍሪካዊት ትሆናለች። እሱም አንድ ታሪክ እንሆናል ነው። በኋላ ደግሞ እና ቀጥሎ ደግሞ ጥሩነሽ ዲባባ እሷ ደግሞ በ5,000፣ በ10,000 በአንድ ጊዜ ሁለቱንም የወርቅ ሜዳሊያ በማግኘት የመጀመሪያ ኢትዮጵያዊት የመጀመሪያ አፍሪካዊት።
አላወቅኩም ነበር ይሄንን። አሁን እንግዲህ በጣም ደስ ይላል።
ምናልባት ጥሩነሽ ዲባባ ምናልባት የመጀመሪያ ባለም ሳትሆን አትቀርም፣ እርግጠኛ ሳይሆን ከአፍሪካ ግን የመጀመሪያ ነች። እሷ ሁለቱን አንስቻለሁኝ። አይደለም እንዴት ነው?
አዎ አዎ፣ በጣም አይ፣ እግዚአብሔር ይስጥልኝ። ይህን ሁሉ ታሪክን እኛ አናቅም፣ በበኩሌ እኔ አላቅም። እና ትልቅ ነገር ነው። እኔ ለኢትዮጵያ ብቻ ይመስለኝ ነበር፣ ለአፍሪካ በጣም ደስ የሚል ነገር ነው። እሺ ቀጥሉ ዶክተር።
እና እንግዲህ ብዙ መርሶች አንድ ብቻ ጨምሬ ከዛ አጠቃላይ ሀሳብ ብንሰጥበት ብዬ ያልኩት አለ። እንግዲህ ደግሞ መቼም በእኔ አስተሳሰብ በእጅ ያለ ወርቅ እንደ መዳብ ይቆጠራል የሚባለው ካልሆነ በስተቀር እንደ ዛሬው የኢትዮጵያ ዜና እንደ ልብ በኢንተርኔት በማናገኝበት ጊዜ ጭራሽ የእጅ ስልክ የሚባል ካልነበረበት ጊዜ ጀምሮ አሁን እኛ በዚህ በውጭ ሀገር ነው ያለ ነው ስለ ሀገራችን በማንሰማበት ጊዜ ጀምሮ ይሄ ሬዲዮ ጣቢያ ተከፍቶ እስካሁን ድረስ ከዛን ጊዜ ጀምሮ እስካሁን ድረስ በነጻ ህብረተሰቡን በውጭ ያለነውን ኢትዮጵያ ህብረተሰብ በሙሉ በነጻ በማገልገልና ጠቃሚ ዝግጅት በማቅረብ እስካሁን ድረስ በማገልገልሽ አንቺን በደንብ ልትጠቀሽ ይገባል ብዬ ከልብ የማምንበት ነገር ነው።
እግዚአብሔር ይስጥልኝ። በጣም አመሰግናለሁ ዶክተር።
ቀላል መጋደም ነጻ አገልግሎት ነው የተሰጠው። በዚህ ጊዜ ማንም ሰው ቀላል አይደለም። ብቻ ይህን ስለማቀነ እነዚህን መጥቀስ የፈለግኩት ከዛ አጠቃላይ አስተያየት መጨመር እንችላለን ማለት ነው። አሁን ናገር በኋላ
አሁን ማድረግ እንችላለን።
እሺ እና በአጠቃላይ ግን ሴቶች ቀን ዛሬ በአጠቃላይ የሀገራችን ሴቶች በሙሉ ብናስባቸው ጥሩ ይመስለኛል። ምክንያቱም እንደዚህ በየቦታው የተሸከሙት መከራች የኖሩት ሁላ ቀላል አይደለም በእኔ ግምት። እና እኔ በልጅነት እንኳን ውሃ አዲስ አበባ ውስጥ እንኳን ውሃ በየቤቱ ባልነበረበት ጊዜ የቧንቧ ኃይልን ብሎት የተወሰኑ ቤቶች ናቸው። እና በዛን ጊዜ የሌሎቹ የሄዱ የሳምንት ውሃ የቤተሰብ በሙሉ የሚሆነውን ውሃ በእንስራ ሄዶ ተሸክሞ ማምጣት አለ። የዚያን ጊዜ በጣም ከባድ ነው። ያንን ተሸክሞ በየቤቱ የሚያደርሱ በሙሉ ያየኋቸው በሙሉ ሴቶች ነበሩ። እንግዲህ ጉልበት ግን አቅም አለው የሚባለው ወንዱ አይደለም ሲሸክም ያየሁት። እና ያን አድርገው ሳምንት የጥቅም የሚጠጣውን የሚታጠብበት ሁሉ ውሃ በየጊዜ በግመን ስራ ተሸክሙ የሚሄዱ እነሱ ናቸው። እና በመንገድ እንኳን አያቸዋለሁ። የሚያውቁት ሰው እንኳን ሲያገኙ ቆሞ ለመነጋገር አይችሉም። በቃ እየሄዱ ነው የሚነጋገሩ፣ ምክንያቱም ሸክሙን ማውረድ ስለማይችል። እንደዚህ ብዙ ተደርገ አይቻለሁ። እንዲሁም ደግሞ በትምህርት እንደማለም ቅድም እንዳልኩት ለመማር ትንሽ አስቸጋሪ ነበር ለሴቶች። ቤተሰብ ብዙም አይተባበራቸውም። እንደ ደህና ቦታ የሚባል ናዝሬት ትምህርት ቤት እንኳን ለምሳሌ በእኔ ጊዜ አስታውሳለን እህቶች በሚማሩበት ጊዜ ከአስረኛ ክፍል በላይ ፊዚክስ እንዲማሩ አይፈቀድ አይሰጣቸውም ነበር። በቃ ከሴቶች አይችሉም ተብሎ። ግን ውሸት ነው፣ በደንብ የምናውቀው ውሸት፣ የውሸት እንትን ነው። ያው ከዛ በኋላ ስንቶች ተምረው ስንት ቦታ ደርሰዋል። እና ይህንን መታሰብ የሚገባ ይመስለኛል። እና ደግሞ እንደ ነገር ሰፋ ለማድረግ እኔ ህንድም ሀገር በነበርኩ ጊዜ አይቻለሁ። ህንድ ሀገር ለምሳሌ ትዳር በሚመሰረትበት ጊዜ አዲስ የተቋቋመ ትዳር ተመሰረቱ ትዳር ለባልና ሚስት ኑሯቸውን መጀመሪያ ተብሎ የሚሰጠውን መቋቋሚያ ገንዘብ መስጠት የሚሰጣ የሴቷ ቤተሰብ ብቻ ነው የሚሰጠው። በቃ የሴቷ ቤተሰብ ይሰጣል፣ መስጠት ግዴታ ነው። የወንዱ ቤተሰብ አይሰጥም። እና ያ ደግሞ ገንዘብ ባነሰ ቁጥር በቂ ገንዘብ አላመጣሽ የተባለ ሴቶች እየተደበደቡ እየተቀጡ ራሳቸውና የሚያጠፉ ሴቶች በእኔ ጊዜ እንኳን ነበሩ እዛ። እና ቀል ሴት የምትሸከመው መከራ ቀላል አልነበረም። እና በአድዋ ጦርነት ደግሞ ያኑላ ሰራዊቱን በሙሉ ምግብ ሰርቶ በመመገብ እንደ የሞቱትን በመቅበር የተጎዱትን በማጽናናት በማለት ሁሉ ያበረከቱት አገልግሎት የሴቶች ነው በሙሉ ይሄ በሙሉ ያደረጉት። ይሄ በደንብ እንትን ማለት አለበት። እና እዚህም ሀገር ቢሆን ሴቶች ለምሳሌ ጥቁሮች ላይ ያለውን የዘር ልዩነት እናውቃለን አይደለም? እያወቅን እንኳን መጀመሪያ እዚህ ሀገር ዲሞክራሲ ሲባል መምረጥ የሚችሉት ነጭ ወንዶች ብቻ ነበሩ። ከዛ በኋላ ሁለተኛ ከአመታት በኋላ በነጭ ሰው አቆጣጠር በ1870 የተፈቀደው ለጥቁር ወንዶች ነው። ከዛ በኋላ 50 ዓመት በኋላ በ1920 ነው የነጭ ሴቶች እንኳ የተፈቀደላቸው። እንግዲህ ከምን ያህል ከዘልዩነቱ በላይ ምን ያህል የፆታ ጭቆና እንደነበረ የሚያሳይ ይመስለኛል። እና ይህንን ለማለት ነው እንግዲህ የፈለግኩት።
እሺ ዶክተር፣ ይህንን ነገር በማንሳቱት በጣም ጥሩ ነው ላለሁኝ አገራችን ሴቶች በእንስራ ውሃ ተሸክመው ወንዝ ወርደው ውሃ ቀድተው ተሸክመው ለቤተሰቦቻቸው ለመተጣጠቢያ ምግብ ለመስሪያ ልብስ ለማጠቢያ የሚሆኑ ሁሉ ውሃ ተሸክመው መጥተው ደክመው የሚያደርጉት ከሱ አንጻር ደግሞ እንደገና እኔ ትዝ የሚለኝ ሴቶች እንጨት ተሸክመው ቅጠል ተሸክመው ወስደው ሸጠው ለቤተሰቦቻቸው መተዳደሪያ የሚያደርጉ ሴቶች ነበሩ። ያ ቀላል ነገር አይደለም። በሴቶች ጫንቃ ላይ የወደቀው ኃላፊነት የውሃውን በተመለከተ ስላነሱት ማንሳት ፈልጋለሁ። በሴቶች ላይ ምናልባት አሁን ትንሽ ተሻሽሎ ሊሆን ይችላል ብዬ አስባለሁ። ብዙ ኃላፊነት ነው ለቤተሰቦቻቸው ቤት ውስጥ ከመስራት አንጻር እንደገና ውጭ በጉልበታቸው ያደረጉት ነገር ቀላል አይደለም አስባለሁ። በአሁን ሰዓት ያ ሁሉ ተቀንሶላቸዋል ብዬ። በሁለተኛ ደረጃ ደግሞ ስናስበው እርስዎ ያነሱት እዚህ ሀገር የሴቶች የመምረጥ መብት የተፈቀደው በሶስተኛ ደረጃ ነበር፣ ከነጭ ወንዶች ቀጥሎ ጥቁር ወንዶች መርጠው ከዛም በላይ ከዛ ከስንት አመት በኋላ የሴቶች የመምረጥ መብት ተፈቅዷል። በዚህ አጋጣሚ እንደው አሁን እኛ ያየነው ባለፉት 10 አመታት ያየነው ነገር ምንድን ነው? እዚህ አሜሪካን ሀገር እንኳን ሴቶች ችሎታው ቢኖራቸው ብዙ ቦታ ላይ በኃላፊነት ቢሰሩ በፕሬዝዳንትነት ለመወዳደር አይበቁም በሚል የአብዛኛው አሜሪካ ሕዝብ በሴቶች እምነት በማጣቱ 2 ጊዜ ሴቶች ለፕሬዝዳንትነት እማቀውን ነው እንግዲህ ከዛ በፊት ሴቶች ተወዳድረው ሊሆን ይችላል፣ ግን የ2 ጊዜ የ2016ቱና የ2024ቱ ምርጫ ላይ ሴቶች ተመላልሰው ከትራምፕ ጋር ተወዳድረው በእውቀትም በሁሉም ነገር ከሱ እጥፍ ድርብ የሚበልጡ ቢሆኑ እንኳን የአሜሪካ ህዝብ በሴቶች ሳያምን ቀርቶ እነዚህ ሴቶች ሳይመረጡ ቀርተዋል። መቼም ከትራምፕ የማይሻል ማንም ሰው አይኖርም፣ በእውቀትም በሁሉም ባስተዳደርም። ግን አሁንም ቢሆን የሴቶች እኩልነት በተለይ አሜሪካ ውስጥ ገና ብዙ የሚቀረው ይመስለኛል። እኔ እንጃ ተሳሳትኩ፣ ከተሳሳትኩ አርሙኝ ዶክተር። ግን የሴቶች እኩልነት በተለይ አሜሪካን ሀገር በጣም በሚያሳዝን ሁኔታ ወደ ኋላ የቀረ ይመስለኛል። በኢሮፕ እንኳን ብዙ ጠቅላይ ሚኒስትሮች ሴቶች ጠቅላይ ሚኒስትሮች አሉ፣ ታምኖባቸዋል። ጃፓንም ጠቅላይ ሚኒስትር ሴት አላት በአሁኑ ወቅት። ግን የአሜሪካ ህዝብ በጣም በሚያሳዝን ሁኔታ በሴቶች ላይ የውስጥ ለውስጥ ጭቆና የሚያደርግ ነው የሚመስለኝ እና ይህንን ነገር ለማሸነፍ ሴቶች ብዙ ትግል ይቀራቸዋል ብዬ አስባለሁ እና ምናልባት በሚቀጥሉት 50 አመታት አዲሱ ትውልድ ይህንን አሸንፎ ምናልባት ያ ሊቀር ይችል ይሆናል ብዬ አስባለሁ። ምን ይላሉ በዚህ ላይ እርሶ?
ተናገርሽው በእኔ ግምት በጣም በጣም ትክክል ነው። በተለይ አሁን የትራምፕ ላይ ያነሳሽው ቢያንስ የመጀመሪያውን እንኳን አሸነፈ ቢባል የሁለተኛ ውድድር ላይ ሲወዳደር ችሎታ እንኳን ቢኖረው ጥፋተኛ ሆኖ በፍርድ ቤት ተገኝቶ ጥፋተኛ ሆኖ ተገኝቷል። በቃ ይሰው ከተገኘ በኋላ ጥፋት ማለት እንደ ወንጀል ማለት የተገኘበት ሰው ነው ሆኖ እንደገና ተወዳዳሪ ሴት ስለሆነች ብቻ እንደማሸነፍ የበቃው በእኔ ግምት እሱ ላይ ትልቅ ትክክለኛ ስራ አይደለም የተሰራው። ምናልባት ሴቱ ተሆኖ እንደዚህ ጥፋት ያጠፋችው መወዳደር ምድል አታገኝም በእኔ ግምት። እና አንደኛ እሱ አለ። ሁለተኛ ደግሞ እኔ እና ትክክል ነው የተናገርሽ ይውላል ነው። ሁለተኛ ደግሞ አሁንም እኔ እንኳን በምሰራበት እዚህ በማስተማር ስራ ላይ ብዙ ጊዜ እንግዲህ ያው ሂሳብ ነው ማስተማር እና ብዙ ጊዜ ትንሽ እኔ ክፍል ይሻላል ሌላ ክፍል እንደማየው ሄርኩ ሳይ ሴቶች ጥያቄ እንኳን ሲጠይቁ በጣም ተጠንቅቀው የሚጠይቁት ምክንያቱም ከጠየቁ ወዲያ እንኳን አንድ የጠይቀው በደንብ ባይገለጽላቸው እንኳን ደግሞ ይሄውንም አልገባኝም አይሉም። ምክንያቱም ድሮም አንቺ ሴት ነሽ ሰባት ችም የሚለውን ነገር የሚል አስተሳሰብ በቃል ሳይሆን በአስተያየት ያሳያታል። አስተማሪው ስለሚያሳያት ይህንን ስምታ እነሱም ወይ አይጠየቁም ወይ ደግሞ ከጠየቁም ትንሽ ጠቀስ አድርገው በቃ ደግሞ እስቲ እንደገና ብራራልኝ ምናምን አይሉም። በቃ እንደዚህ እና እዚህ ሀገር ውስጥ ይሄ ነገር አሁን ድረስ አለ። አሁን እስካሁን ድረስ ይሄ ሴቶችን በሂሳብ እንደማይችሉ የሚደረገው ግን እኔ ደግሞ በአጋጣሚ እንግዲህ እኔ እስከዛ ባስተማርኩት በአብዛኛው ጊዜ ከክፍል ውስጥ ከፍተኛውን ውጤት የሚያመጡት በአብዛኛው ጊዜ ሴቶች ናቸው። ምን ሳስተምር እና ይህንን አብሬ መግለጽ ፈልጌ ነው።
አዎ እዛ ላይ እርሶ ባሉት ላይ ለመጨመር በተለይ ህብረተሰቡ ትምህርት ቤት እያሉ ሴቶች ልጆች ወደ ሳይንስ እና ማት እንዳይሄዱ አትችሉም አይነት የሚል ተጽዕኖ የሚያሳድርባቸው ይመስለኛል። እንዳሉት ነው ኮሌጅ ስንማር ፊዚክስና ማትስ ክላስ ውስጥ 50 ወንድ ቢኖር 4 ሴት ነው የሚኖረው። በተለይ ሀይ ሌቨል ማትስና ፊዚክስ ክላስ ሲኬድ ወይ አንድ ወይ ሁለት ሴት ነው የሴቶች ናቸው የሚኖሩት፣ በአጠቃላይ ወንዶች ናቸው። አንደኛ ህብረተሰቡም ሴቶችን በሳይንስ በኩል ጭንቅላት ያላቸው አድርጎ አያደርግም። እንዳሉትም ደግሞ አስተማሪዎቹም በቃ ሴቶች አይችሉም አይነት ነገር የአስተሳሰብ እንትን አላቸው እና እዛ ክፍል ውስጥ ስንማር በጣም ትንሽ ሴቶች ነን የምንማረው እና ያ ሁሉ ችግር እኔ በአሜሪካ ውስጥ ይኖራል ብዬ ያላሰብኩት ችግር ነው። ሴቶች ከዚህ የተሻለ ቦታ ይሰጣቸዋል ብዬ እና ግን ሳስበው አሁን ያንን እንትን እየፈቱ እያሸነፉ ልጆች ትምህርት ቤት ማትስና ፊዚክስ ውስጥ እየገቡ ኢንጂነሪንግ ዲፓርትመንት ውስጥ እየገቡ ምን ያህል ጭንቅላታቸው ከማንም ከወንዶች ወንድሞቻቸው ያላነሰ መሆኑን እያሳዩ ነው። እንግዲህ ተስፋ አለኝ በሚቀጥሉት 20-30 ዓመት ይሄ በአጠቃላይ በብዛት እንደሚቀረፍ እና እንደሚቀር እሱ ትልቅ ችግር ነው ያለው። በተለይ ህብረተሰቡ ሴቶችን እንደዛ ጠንካራ አድርጎ አያያቸውም እና በጣም ነው የሚያሳዝነው። ትዝ ይለኛል አንድ አብሮኝ የሚሰራ ልጅ እናቴ ዲሞክራት ነበረች፣ ግን እስከ መጨረሻው ድረስ ለሂለሪ ክሊንተን ነው የምመርጠው ብላ መጨረሻ ላይ ግን ሴቶች አስተዳደር ላይ አይሆኑም ከእናት ከአባቶች የተምር ያለሁ እና ብላ ለትራምፕ መረጠች ተብሎ እና ያን ያህል ሴቶች ጭንቅላታቸው ሴቶች እናቶቻችን በተለይ እንዳያምኑ በሴቶች ጭንቅላት በሴቶች ችሎታ እንዳያምኑ ተደርጎ ህብረተሰቡ እንደዛ ስላስቀመጣቸው ያ ነገር ችግር ነበረ እና ልጁ እንደዛ ብሎ ሲናደድ ሰምቸዋለሁ። እናቴ እንዲያረገች ብሎ በመጨረሻው ሰዓት በመጨረሻው ደቂቃ ለትራምፕ መረጠች ብሎ ሲል ሰምቻለሁ። እና ምናልባት ያስተሳሰብ ከአሁኑ ከአዲሱ ትውልድ ሴቶች በራሳቸው እምነት እንዲኖራቸው ይሆኑ አድገው ከዚህ በሚቀጥለው ትውልድ ደግሞ እሱን ተቀብሎ ያስተሳሰብ ይቀየራል ብዬ እገምታለሁ። በተለይ አሜሪካን ሀገር ውስጥ እንደዛ ማሰብ አይቻልም። ሁላችንም ውጭ ኢትዮጵያውያን ስናስብ ሴቶች በጣም በኩልነት ከወንዶች እኩል ሰርተው እንተናችን መብታቸው ተጠብቆ የሚኖሩ አርገን ነበር የምናስበው። ግን እዚህ ስንመጣ በአይናችን አይተነዋል። እና ይሄ አስተሳሰብ በቅርብ ጊዜ ውስጥ ለሚቀጥለው ትውልድ እንደሚቀየርለት አስባለሁኝ። ዶክተር ኃይሌ ከዚህ ዝግጅታችን ሊያልቅ ትንሽ ደቂቃ ነው የቀረው። ማለት የሚፈልጉት ነገር ካለ በዚህ ላይ?
አይገለሽና በጣም ትክክል ነው። እንዲህ ወደ ኢትዮጵያ ብንመለስ አንዳንድ በኛ ከኛ ጊዜ ትንሽ አንድ በወላጆቻችን ጊዜ ብየወስቶ ከአዲስ አበባ ወጣ እንኳን ከተባለ ትንሽ ወጣ ከተባለ ራሱ ጠልፎ ማግባት የሚባል ነገር ነበር። ብዙ ሴቶች እየተጠለፉ ነበር አለፈቃዳቸው አለፍላጎታቸው ትዳር ውስጥ የሚገቡት እና ያ ሁላ ሲደረግ ያንም ሲያንድ ሴት ተጠልፌ ነው የሚገባ ብላ አምልጣ ብትመለስ ቤተሰቡ አይቀበላትም። በቃ ትዳርሽ ነው ትዳርሽን በደንብ ያዥ። እንደዚህ አይነትና ግፊት ነው መከራ ሴቶች ያዩት በዛን ጊዜ። አሁን እየተሻሻለ መጥቶ ነው እንጂ እና በዛም ጊዜ እንዲሁም ደግሞ ለመጥቀስ ያህል ነው። በቃ አንድ እንደ መንበረ በየነ የምትባል ዘፋኝ ድሮ ሴት እኮ ክብር ናት የሚል ዘፈን አቅርባ ህብረተሰቡን ለማስተማር ሞክራለች። ላገኘው ስላልቻልኩ ነው ዘፈን ያቀረብኩት። ግን ሴት እኮ ክብር ናት የሚል ዘፈን ስታስተምረን አስታውሳለሁ። እሷን የሆነ ሌላም ጨምሮ የለኝም።
አዎ ትክክል ነው፣ ልክ ነው እንዳሉት። ይሄ ባለቀ ሰዓት መጥተው ነው እንጂ በተለይ ሴቶች ልጆች ትምህርት ቤት ሲሄዱ እንኳን እየተጠለፉ እንዳያስቸግሩ በማለት ተጠልፈው እንዳይሄዱ ቤተሰቦቻቸው ስለሚፈሩ በጣም በልጅነት በ14 በ15 ዓመታቸው ትዳር እንዲይዙ ይገደዱ ነበረ። እና ይሄን ትክክል ነው የሰማነው ነገር ነው። ያ እግዚአብሔር ይስጥልኝ ዶክተር ኃይሌ ጊዜቱን ወስዶ ይህንን ዝግጅት ስላዘጋጀሉን እግዚአብሔር ይስጥልን። በጣም እናመሰግናለን።
እናመሰግናለን። እግዚአብሔር ይስጥልኝ ሰዊት፣ አመሰግናለሁ።
እሺ አድማጮቻችን፣ እንግዲህ ዶክተር ኃይሌ እግዚአብሔር ይስጣቸው ይህን የመሰለ ዝግጅት አቀርበውልናል። እና በተቻለ መጠን የሴቶች ቀንን ለማክበር ሞክረናል። እና በአጠቃላይ ሴቶች እንኳን ለሴቶች ቀን አደረሳችሁ እንላለን። በሚቀጥለው ዓመት ደግሞ ምናልባት ከዚህ በተሻለ መታችን ተጠቆ ለማየት እንድንበቃ መስራት ያለብን ነገር ሁሉ መስራት አለብን እላለሁኝ። እሺ ሌላ የታለማናባትን የከሴቶች ሙዚቃ ያገኛል እናሰማችኋለን።
ያኒኪ ያሱበቢረ Yaniki ya biyatire ke yaniho esajira
አድማጮቻችን በዚሁ ለዛሬ ዝግጅታችን ዝግጅትን ፈጽማለን። በሚቀጥለው ሳምንት በሌላ ፕሮግራም እስከምናገኛችሁ መልካም ሳምንት ደህና ቆዩን። This has been the voice of Ethiopia from Minneapolis, Minnesota.